ይህ የአሜሪካ ድምጽ ራዲዮ ጣቢያ ነው።
በ19 እና በ25 ሜትር ባንድ አጭር ሞገድ ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የማክሰኞ ሚያዝያ 8 2011 ዓመተ ምህረት ስርጭታችን ጀመረ።
Alors je vous le dis très solennellement ce soir.
I am solemnly telling you tonight, this cathedral will be rebuilt by all.
ዛሬ በጽሞና ለነግራችሁ የምፈልገው ይህን ካቴድራል ሁላችንም አንድ ላይ ሆነን መልሰን እንገነባዋለን።
የፈረንሳይ ፕሬዚዳንት ኢማኑኤል ማክሮን ናቸው ይህንን ያሉት። ስለ ኖትርዳም ካቴድራል ቃጠሎ ከተናገሩት የተወሰደ ነው። በአብይ ርዕስ ዘገባ ይኖረናል።
ጤና ይስጥልን፣ እንደምን አመሻችሁ። የምሽቱ አስተናጋጆቻችሁ እኔ ሰለሞን ክፍሌና
ጤና ይስጥልን ክቡራትና ክቡራን፣ እኔም ሰሎሞን አባተ ነኝ። የምሽቱ ስርጭታችን በፌስቡክ ላይቭ በቀጥታ እየተላለፈ ይገኛል። አት ቪኦኤ አምሃሪክ ብላችሁ ተከተሉን፣ አዳምጡ። አሁን የሰዓቱን ዋና ዋና የዓለም ዜና እናሰማችሁ።
ከትግራይና ከሌሎችም አካባቢዎች ተሰደው ቀይ ባህርን በማቋረጥ ላይ ከነበሩ ኢትዮጵያውያን ፍልሰተኞች የተሳፈሩባት ጀልባ ባለፈው ሳምንት በመገልበጧ ሰጥመው ከሞቱት መካከል ከ40 በላይ ለሚሆኑት ቤተሰቦቻቸውና ለቤተሰቦቻቸው መርዶውን እንደተነገረ ተገልጿል። የመቀሌ ሪፖርተራችን አለም ፍስሐ ተጨማሪ አለው።
ከስምንት ቀበሌዎች አጥቦን በርታ ወረዳ 41 ወጣቶች በህገወጥ ስደት ወደ አረብ አገር ሲሄዱ ህይወታቸው ማለፉ የወረዳው ኮሙኒኬሽን ጽሕፈት ቤት ምክትል ኃላፊ መምህር ገብረመድህን ገብረእግዚአብሔር ገልጸዋል። እንደ መምህር ገብረመድህን ማብራሪያ መጋቢት 29/2011 ዓ.ም መድረሱንና ሁሉም ወጣቶች ሲሆኑ አብዛኛዎቹ ሴቶች መሆናቸውን ገልጸዋል። ይህ ችግር ያጋጠመ ጀልባዋ ከመጠን በላይ በመጫኗ ወጣቶቹ ሰለባ እንዲሆኑ ወደ ህገወጥ ስደት የሚያነሳሷቸው ነገሮች ስራ አጥነት በአቋራጭ ለመለወጥ መፈለጋቸው መሆኑን መምህር ገብረ መድህን አክለው ገልጸዋል። የዚህ ሰለባ ከሆኑ ወላጆች አንዱ አቶ መብራቱ መዝገበ ናቸው። አቶ መብራቱ ጊደይ የሚባል የ26 ዓመት ልጃቸው በህገወጥ ስደት ምክንያት ልጃቸው ማጣታቸውን ይናገራሉ። እንደ አቶ መብራቱ ማብራሪያ ጊደይ መጋቢት 19/2011 ዓመተ ምህረት ከአጥብ ተነስቶ ወደ መቀለም ሄዱን ለስራ ፍለጋ መሄዱን አቶ ሙራት ይናገራሉ። መርደው በቤተሰብ እንደተነገራቸውና ሁኔታው ገና ያላጣሩ መሆኑን አክለው ተናግረዋል። ሌላው የህገወጥ ስደት ሰለባ የ21 ዓመት እድሜ ወጣት ንጉሴ ገብረሃንስ ይባላል። እንደ የንጉሴ ወንድም ከላይ ገብረስላሴ አገላለጽ ወንድሙ ለስራ ፍለጋ ከጥቂት ቀናት በፊት ወደ አረብ አገር ብሎ መሄዱን እንደማያውቅ ይናገራል። አሁን ይህ መርዶ በቤተሰብ እየተነገረ ነው። ገና ሁለተኛ ቀናችን ነው። በአንድ ወረዳ በአንድ ጊዜ በህገወጥ ስደት 41 ወጣቶች ህይወታቸውን ማለፉ የኮሙኒኬሽን ጽሕፈት ቤት ምክትል ኃላፊ መምህር ገብረ መድህን ማዘናቸውን በመግለጽ ለቤተሰቦች መጽናናት ተመኝተዋል። አለም ፍስሐ ከመቀለ
አመሰግናለሁ። አለም ለዘገባው። በአፍሪካ የአራት ቀናት ጉብኝት ለማድረግ የወጡት የዋይት ሃውስ ከፍተኛ አማካሪና የፕሬዚደንት ዶናልድ ትራምፕ ልጅ ኢቫንካ ትራምፕ የኢትዮጵያ ቆይታቸውን አጠናቀው ወደ ምዕራባዊቱ አይቮሪ ኮስት ሄደዋል። የአይቮሪ ኮስት ጉብኝታቸውም የሴቶችን የመጣኔ ሀብት ዕድሎች ለማስፋት የታለመ ነው። ኢቫንካ ትራምፕ ከትናንት በስቲያ እሁድ ጀምሮ ባደረጉት የኢትዮጵያ ጉብኝታቸው ወቅት የሴቶችን ሥራ ፈጣሪነት ያጠናክራል የተባለ የዩናይትድ ስቴትስ መንግሥት ያወጣውን ባለብዙ ሚሊዮን ዶላር ዕቅድ ይፋ አድርገዋል። ቱ ታይምስ አፍሪካ በሚባለው የፕሬዚደንት ትራምፕ ዕቅድ ኢቫንካ ትራምፕና የባህር ማዶ የግል መዋዕለ ንዋይ ኮርፖሬሽን ተጠባባቂ ኃላፊ ዴቪድ ቦኪጊያን ለአፍሪካ ሴት ነጋዴዎች የ1 ቢሊዮን ዶላር ድጋፍ ማሰባሰቢያና የ350 ሚሊዮን ዶላር ቀጥተኛ ኢንቨስትመንት ይፋ አድርገዋል። ትናንት ከቀትር በኋላም ከፕሬዚደንት ሳህለ ወርቅ ዘውዴ ጋር ተገናኝተው አፍሪካ ውስጥ ሴቶችን አቃፊ የሆኑና እድሎቻቸውንም ሊያሰፉ የሚችሉ ለውጦች እንደሚያስፈልጉ ተወያይተዋል። ከጠቅላይ ሚኒስትር አብይ አህመድ ጋር በተወያዩበት ወቅትም በመንግስታቸው ውስጥ በአመራር ቦታዎች ላይ የሴቶችን ቁጥር ማበርከታቸውን ኢቫንካ አድንቀዋል። ኢቫንካ ትራምፕ በአይቮሪ ኮስት ጉብኝታቸው ወቅት እዚያው በሚካሄደው የዓለም ባንክ የፖሊሲ ጉባኤ ላይ እንደሚገኙ ተገልጿል።
በመቀሌ ኩይሃ ክፍለ ከተማ ከትናንት በስቲያ በጸጥታ ኃይሎች ቁጥጥር ስር የዋሉ የአረና ፓርቲ አባላትና ሌሎች ወጣቶች ዛሬ ፍርድ ቤት ቀርበዋል። ችሎቱ ለመገናኛ ብዙሃንም ለቤተሰብም ዝግ ነበር። ሙልጌታ ጽባ ተጨማሪ አለው።
መቀለ ውስጥ ኩሃ ክፍለ ከተማ ባለፈው እሁድ በመንግስት የጸጥታ ኃይሎች በቁጥጥር ስር የዋሉ የአረና ፓርቲ አባላትና የአካባቢው ወጣቶች ዛሬ ፍርድ ቤት ቀረቡ። ቪኦኤ ፍርድ ቤት ተገኝቶ ሂደቱን ለመዘገብ ቢሞክርም በጸጥታ አካላት ተከልክሏል። ታሳሪ ቤተሰቦችም ወደ ችሎቱ እንዳይገቡ ታግደዋል። ወደ ፍርድ ቤቱ ለመግባት የተደረገው ክልከላ አስመልክተው የአረና ፓርቲ ሊቀመንበር አቶ አብርሃ ደስታ በሰጡት ቃለ የታሰሩ ሰዎች በዛሬው ዕለት ችሎት ይቀርባሉ የሚል መረጃ አግኝተን ወደ ፍርድ ቤት ብናቀናም ተከልክለናል ብለዋል። የታሰሩ ሰዎችም እንደተደበደቡ መረጃ አግኝተናል ሲሉ አቶ አብርሃ ገልጸዋል።
ዛሬ ፍርድ ቤት ይቀርባሉ ሰንተን እዛ ሄደን ነገር ግን በፖሊስ ተከቦ ነበር ፍርድ ቤቱ እዛ ሊያስጠጉን አልቻሉም። ፍርድ ቤት ገብተንም ክሳቸው ማወቅ አልቻልንም ፖሊስ ስላባረረን ማለት ነው ከአካባቢው እና እስካሁን ልጆቹ ከ40 እስከ 50 የሚሆኑ በቁጥር ማለት ነው ከቤተሰቦቻቸው ጋር አልተገናኙም። ከጠበቃ ከሐኪም ጋር አልተገናኙም። የተወሰኑም እንደታመሙ ሰምተናል። ሌላ ደግሞ ወደ ፍርድ ቤት አካባቢ ሲወስዷቸው በመኪና ተጭነው ሲሄዱ የአብዛኞቹ ጭንቅላት ተሸፍኖ በጨርቅ ተሸፍኖ እንደነበረ እና በጭንቅላታቸው ላይ ጉዳት እንደደረሰባቸው የሚያሳይ ነገር እንዳለ የተወሰኑ ልጆች በአይናቸው አይተው ነግረውናል።
በጉዳዩ ላይ የሚመለከተው የመንግስት አካል ምላሽ ለማግኘት ያደረግነው ጥረት አልተሳካም። በትናንትናው ዕለት የኩሃክ ፍለከተማ ፖሊስ አዛዥ መከተል ኢንስፔክተር ገብረክርስቶስ ገብረመስቀል ግርግር ለመፍጠርና ፖሊስ ለመምታት የተንቀሳቀሱ ሰዎች በቁጥጥር ስር አውለናል ብለው ነበር። ለአሜሪካ ድምጽ ሙልጌታ ጽብሃ መቀለ።
አመሰግናለሁ ሙልጌታ ለዘገባው። ፈጣን የፍትህ አገልግሎት ለማግኘት ጠበቆቻቸው ባሉበት ቦታ ሆነው በፕላዝማ ቴክኖሎጂ እየታገዙ እንዲከራከሩላቸው እና አቶ በረከት ስምዖን ለፍርድ ቤት ጥያቄ ያቀረቡ አቃቢ ህግ በእናቶ በረከት ላይ ዛሬ በአማራ ጠቅላይ ፍርድ ቤት ክስ መስርቷል። አስቴር ምስጋናው ከባህር ዳር ዝርዝሩን ይዛለች።
ከጥረት ኮርፖሬት ጋር በተያያዘ በሙስና ወንጀል ተጠርጥረው ማረሚያ ቤት የሚገኙት የኮርፖሬቱ የቀድሞ ከፍተኛ አመራር በነበሩት በአቶ በረከት ስምኦንና በአቶ ታደሰ ካሳ ላይ አቃቢ ህግ ዛሬ ክስ መስርቷል። ክሱም ለአማራ ክልል ጠቅላይ ፍርድ ቤት በጽሑፍ ቀርቧል። ተከሳሾቹም 1009 ገጽ ያለው ዝርዝር ክስ የደረሰን ትላንት አመሻሹን 11:55 ላይ በመሆኑ አንብበን መልስ ለመስጠት ጊዜ አንሶናል፣ ተጨማሪ ጊዜ ይሰጠን ሲሉ ችሎቱን ጠይቀዋል። ጉዳያቸውን የሚከራከርላቸው ጠበቃ ከዚህ በፊት ቢያቆሙ በደረሰበት ወከባና እንግልት እንዳቋረጠባቸው ለችሎቱ የተናገሩትና አቶ በረከት አሁንም የሚከራከርላቸው ጠበቃ እንደሚፈልጉና ጠበቆቻቸውን ባሉበት ቦታ ሆነው በፕላዝማ ቴክኖሎጂ በመደገፍ ክርክሩን እንዲያካሂዱ ይህ ካልሆነ ደግሞ የህግ ባለሙያ የምክር አገልግሎት እንዲፈቀድላቸው ችሎቱን ጠይቀዋል። አቃቢ ህግ በበኩሉ ተከሳሾቹ ያነሱት የጊዜ ቀጠሮ ትክክል መሆኑን አምኖ ተከሳሾቹ የሚያቆሟቸው ጠበቆች ደህንነት የመጠበቅ ኃላፊነት የክልሉ መንግስት በመሆኑ ልዩ ከለላ ተሰጥቷቸው መከራከር እንዲችሉ መደረግ አለበት፣ በፕላዝማ ቴክኖሎጂ መከራከር ግን አስቸጋሪ ነው ብሏል። ግራቀኙን ያደመጠው ችሎትም ተከሳሾቹ በጠበቃ የመከራከር ህገ መንግስታዊ መብታቸው እንዲጠበቅ፣ የክልሉ መንግስት በጠበቆች ላይ እንግልት እንዳይፈጸም ልዩ ጥበቃ እንዲደረግላቸው ትዕዛዝ ያስተላለፈ ሲሆን ይህ የማይተገበር ከሆነ በቀጣይ የህግ ባለሙያ የምክር አገልግሎት ድጋፍ ይመቻቻል ብሏል። የተከሳሾቹን የእምነት ክህደት ቃል ለመስማት ለሚያዝያ 14 2011 ዓ.ም ምረት ተለዋጭ ቀጠሮ በመያዝ ችሎቱ የዛሬ ውሎውን አጠናቋል። ለአሜሪካ ድምጽ ሬዲዮ አስቴር ምስጋናው ባህር ዳር።
አድማጮች ዜና በቀጥታ የሚተላለፍላችሁ እዚህ ዋሽንግተን ዲሲ ከሚገኘው ከአሜሪካ ድምጽ ራዲዮ ጣቢያ አማርኛው ቋንቋ አገልግሎት ነው። ፈረንሳይ ዋና ከተማ ፓሪስ እምብርት ላይ የሚገኘው ትላንት ከባድ ቃጠሎ የደረሰበት ድንቁ ኖተርዳም ካቴድራል ግንቡንና በውስጡ የሚገኙትን ዋና ዋናዎቹን የጥበብ ሥራዎች ለማትረፍ መቻሉን የከተማይቱ የእሳት አደጋ ብሪጌድ አስታወቀ። በካቴድራሉ ላይ መጠነ ሰፊ ጉዳት ያደረሰውን ቃጠሎ ለማጥፋት 400 የእሳት አደጋ ሠራተኞች ከዘጠኝ ሰዓት በላይ ታግለዋል። በምዕራባውያን ክርስቲያን ዘንድ በያዝነው የሕማማት ሰሞንና በሳምንት ውስጥ ለሚውሉትም ጸሎተ ሐሙስ፣ የስቅለትና የትንሣኤ ቀናት ቅዳሴ ይካሄድበት በነበረው ካቴድራል ላይ ስለደረሰው ጉዳት ሐዘን ላይ ያሉት የፓሪስ ነዋሪዎች እንዲሁም ሌሎች የዕድሜ ጠገብና የታሪካዊ ሕንፃ አድናቂዎች አንዱ ሌላውን እያጽናኑ መሆናቸው ተዘግቧል። ዝርዝሩን በዕለቱ አብይ ርዕስ ይዘናል።
የሞዛምቢክ የቀድሞው የገንዘብ ሚኒስትር ማኑኤል ቻንግ ፍርድ ቤት እንዲቆሙ ለዩናይትድ ስቴትስ ወይም ለሞዛምቢክ ተላልፈው እንዲሰጡ አንድ የደቡብ አፍሪካ ዳኛ ወሰኑ። ይሁን እንጂ እስከዚያው ቻንግ በደቡብ አፍሪካ እስር ቤት ይቆያሉ። ቻንግ በዩናይትድ ስቴትስ ክስና ጥያቄ በደቡብ አፍሪካ አቋርጠው እየተጓዙ ሳሉ የተያዙት ባለፈው ታህሳስ ነበር። የቀድሞ የገንዘብ ሚኒስትር የተከሰሱት ከባህር ልማት ፕሮጀክቶች ጋር በተያያዙ የ2 ቢሊዮን ዶላር ምስጢራዊ ግዢ ብድር ጉዳይ ሲሆን ይገዛሉ የተባሉት ግብአቶችና አገልግሎቶች ጨርሶ እንዳልታዩ ተገልጿል። ሌሎች 4 ባለስልጣናትም በጉቦ በማጭበርበርና በወንጀል አድራጎት የተገኘን ገንዘብ ለማጽዳት በመሞከር ተከሰዋል። በብድር እንዲወጣ ከተወሰነው ገንዘብ ውስጥ 200 ሚሊዮን የሚሆነው በራሳቸውና በሌሎችም የመንግስቱ ባለስልጣናት ሂሳቦች ገቢ እንዲደረጉ ከሀገር ውጪ ወደሚገኙ ባንኮች እንዲተላለፉ ትዕዛዞች መውጣታቸውንም በኒውዮርክ ምስራቃዊ ወረዳ ፍርድ ቤት የተመሰረተው ክስ ይናገራል። የነቻንግ ጉዳይ የፖለቲካ ገጽታ የያዘ በመምጣቱ የጆሃንስበርጉ ችሎት ዶሴውን ምናልባት ወደ ደቡብ አፍሪካ የገንዘብ ሚኒስትር ሊመራው እንደሚችል እየተሰማ ነው።
በመጨረሻም ስፖርት። በዘንድሮ የቦስተን ማራቶን ኢትዮጵያዊቷ ወርቅነሽ ደገፋ የሴቶች ምድብ አሸናፊ ሆናለች። ትላንት በተካሄደው ሩጫ ወርቅነሽ የገባችበት ሰዓት 2 ሰዓት ከ23 ደቂቃ ከ31 ሴኮንድ ሲሆን ኬንያዊቷ ኤድና ኪፕላጋት በ11 ሰከንድ ወርቅነሽ ደገፋን ተከትላ፣ ሁለተኛ አሜሪካዊቱ ጆርዳን ሄሲ በ2 ሰዓት ከ24 ደቂቃ ከ49 ሰከንድ ሦስተኛ ሆናለች። በወንዶቹ ምድብ ያሸነፈው ኬንያዊው ሎረንስ ኬሮኖ 42 ኪሎ ሜትር ጨርሶ የገባው በ2 ሰዓት ከ07 ደቂቃ ከ57 ሴኮንድ ሲሆን እርሱን ተከትሎ የገባው ሌሊሳ ዴሲሳ የተቀደመው በ2 ሴኮንዶች ብቻ ነው። በሴቶቹ ምድብ 4ኛና 8ኛ ሆነው ውድድሩን የጨረሱት መስከረም አሰፋና ብሩክታይት እሸቱ የቀዳሚ ገቢዎቹ 10 የዓለም መሪ አትሌቶች አካል ሆነዋል። የትላንቱን የቦስተን ማራቶን ያሸናፊው ሰሌዳ በወንድም በሴትም ምድቦች ኬንያውያንና አሜሪካውያን አትሌቶች አጥለቅልቀዋቸዋል። ዜናው በዚህ ይጠቃለላል።
ይህ ከአሜሪካ ድምፅ ራዲዮ ጣቢያ በአጭር ሞገድ በ19 ሜትር ባንድ በ15660 ኪሎ ሄርትስ እንዲሁም በ25 ሜትር ባንድ በ11610 እና በ11720 ኪሎ ሄርትስ በፌስቡክ ላይቭ አት ቪኦኤ አምሃሪክ ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የማክሰኞ ሚያዝያ 8 2011 ዓ.ም ምሽት ፕሮግራም ነው።
አሁን የዕለቱ አበይት የኢትዮጵያና ዓለም አቀፍ ዜናዎች ወደሚተነተኑበት ወደ መጽሔቱ ክፍለ ጊዜ እንሸጋገር። በቅድሚያ የዕለቱ አብይ ርዕስ ይቀርባል።
ፈረንሳይ ዋና ከተማ ፓሪስ እምብርት ላይ የሚገኘው ትናንት ከባድ ቃጠሎ የደረሰበት ድንቁ ኖትርዳም ካቴድራል ግንቡንና በውስጡ የሚገኙትን ዋና ዋናዎቹን የጥበብ ሥራዎች ለማትረፍ መቻሉን የከተማይቱ የእሳት አደጋ ብሪጌድ አስታውቀዋል። በካቴድራሉ ላይ መጠነ ሰፊ ጉዳት ያደረሰውን ቃጠሎ ለማጥፋት 400 የእሳት አደጋ ተከላካይ ሠራተኞች ከ9 ሰዓት በላይ ታግለዋል። በምዕራባውያን ክርስቲያን ዘንድ በያዝነው የሕማማት ሰሞንና በሳምንቱ ውስጥም ለሚውሉት ጸሎተ ሐሙስ የስቅለትና የትንሣኤ ቀናት ቅዳሴ ይካሄድበት በነበረው ካቴድራል ላይ ስለደረሰው ጉዳት ሐዘን ላይ ያሉት የፓሪስ ከተማ ነዋሪዎች እንዲሁም ሌሎችም የዕድሜ ጠገቡና የታሪካዊው ሕንፃ አድናቂዎች አንዱ ሌላውን እያጽናኑ መሆናቸው ተዘግቧል። ማይክል ብራውን ያጠናቀረው ዘገባ ለቆንጅታዬ ታቀርበዋለች።
የእሳት አደጋ ሰራተኞች ካቴድራሉ ውስጥ ረመጥ ሊኖር ይችላል ያሏቸውን ቦታዎች ዛሬ ሲነጋጋም ጭምር እየተዘዋወሩ ውሃ ሲረጩ ቆይተዋል። ቀደም ብሎ በከባዱ ሲንቦገቦግ ይታይ የነበረው ነበልባል የካቴድራሉን ሰማይ ጠቀስ ቅስት ደርምሶታል። ትናንት ማታ ነበልባሉ ከጠፋ ከሰዓታት በኋላም ብዛት ያለው ሕዝብ ካቴድራሉ ደጃፍ ተኮልኩሎ በሐዘን ሲያስተውል፣ ሲዘምር፣ ሲጸልይ አምሽቷል። የፓሪስ ነዋሪዋ ካሮሊን ጁሊየን አንዷ ናቸው። እኛ ዛሬ እንዲሁ እንደ ሀገር ብቻ ሳይሆን ለነፍስ እንዳደረ ሕዝብ ሆነን መቆም ያለብን ይመስለኛል። ዛሬ ኢማኑኤል ማክሮን ንግግር ማድረግ ያልቻሉት እኛ እንደ ህዝብ መናገር ስላለብን ይመስለኛል። ፕሬዝዳንቱ ማክሮን ታዲያ ወደ እኩለ ሌሊቱ ላይ ንግግር አደረጉ። ከባድ ጉዳት የደረሰበትን ይህንን የፓሪስ ታሪካዊ ስፍራ ለመጠገን ዓለም አቀፉ ማህበረሰብ እርዳታ እንዲሰጥም ተማጽኖ አቀረቡ።
Alors je vous le dis très solennellement ce soir.
I am solemnly telling you tonight, this cathedral will be rebuilt by all.
ዛሬ በጽሞና ለነግራችሁ የምፈልገው ይህን ካቴድራል ሁላችንም አንድ ላይ ሆነን መልሰን እንገነባዋለን። ይህ የፈረንሳይ መጻኢ ዕጣ አካልና ለመጪዎቹ ዓመታት ፕሮጀክታችን ይሆናል። እኔ ለዚህ ቁርጠኛ ነኝ። ከነገ ጀምረን ለኖትረዳም ጥገና አገር አቀፍና ከአገር ውጭም የሚዘልቅ የመዋጮ ስብሰባ ዘመቻ ይጀመራል። ታላላቅ የሆኑ አዋቂዎች እንዲያግዙን ተማጽኖ እናቀርባለን። ብዙዎች አስተዋጽኦ ያደርጋሉ። ካቴድራሉን መልሰን እንገነባዋለን። ኖትረዳም እንደገና ይገነባል። ምክንያቱም የፈረንሳይ ሕዝብ የሚጠብቀው ለታሪካችንም የሚገባው በመሆኑ።
የፓሪስን ነዋሪዎች የደረሰውን ባለማመን በከፍተኛ ድንጋጤ ክው ያደረጋቸውን ያንቃጠሎ ለማጥፋት ከተሰማሩት በመቶዎች የተቆጠሩ የሳት አደጋ ሰራተኞች መካከል ቢያንስ አንዱ ከባድ ጉዳት ደርሶበታል። የቀድሞውን የዩናይትድ ስቴትስ ፕሬዝደንት ባራክ ኦባማን ጨምሮ በርካታ የዓለም መሪዎች ፈረንሳይ በዚህ ቃጠሎ ከደረሰባት ጉዳት እንድታገግም አብረዋት እንደሚቆሙ ገልጸዋል። ፓሪስ ጉብኝት ላይ የነበሩት ኢኳዶራዊት ሲንዲ ኦርቴጋ ሀዘናቸውን እንዲህ ሲሉ ገልጸዋል።
It's a really terrible situation. It's more than 356 years.
በጣም አሳዛኝ ነገር ነው የደረሰው። ከ356 ዓመታት በላይ እድሜ ያለው ታሪክ ነው በእሳት የጋየው። ከሊዮናርዶ ዳቪንቺ ልደት ጋር መገጣጠሙ ደግሞ ይበልጡን ያሳዝናል። አንድ ዓለም አቀፍ ቅርስና የስነ ህንጻ ታሪክ ነው ዛሬ ያከተመው። መላውን ዓለም የሚያሳዝን ጉዳት ነው የደረሰው። ኖትረዳም ካቴድራል መጠነ ሰፊ ድሳት ላይ የነበረ ሲሆን የሳት አደጋ መስሪያ ቤቶችም ቃጠሎው ከጥገና ስራው ጋር የተያያዘ ሊሆን እንደሚችል ጠቁመዋል። የሀገሪቱ አቃቢያን ህግ ለጊዜው ቃጠሎው ስራዬ ተብሎ በተንኮል የተለኮሰ ሳይሆን አጋጣሚ የሳት አደጋ ተደርጎ የተያዘ መሆኑን ነው ያመለከቱት።
አመሰግናለሁ ቆንጂት ለዘገባው። ከአሜሪካ ድምጽ መጽሔት ነው ያደመጣችሁ ያላችሁት። የሰማችሁት የዕለቱን አብይ ርዕስ ዘገባ ነበር። የመጽሔቱ ዘገባዎች ይቀጥላሉ።
በከባድ የሙስና ወንጀል ተጠርጥረው በእስር የሚገኙ ባለስልጣናትና የሌሎች ተጠርጣሪ ጠበቆች ፖሊስ የጠየቀውን ተጨማሪ የምርመራ ጊዜ ተቃውመዋል። ደንበኞቻቸውም በዋስ እንዲፈቱ ጠይቀዋል። ፖሊስ የጠበቆቹን ተቃውሞ ውድቅ ተደርጎ ተጨማሪ የእስራት 4 ቀን የምርመራ ጊዜ እንዲሰጠው ተከራክሯል። ፍርድ ቤቱ ነገ ከቀትር በኋላ በጉዳዩ ላይ ብይን ለመስጠት ቆርጦ ተነስቷል።
የፌዴራሉ ከፍተኛ ፍርድ ቤት ልደታ ምድብ 10ኛ ወንጀል ችሎት ዛሬ ከቀትር በኋላ በከባድ የሙስና ወንጀል የተጠረጠሩ ሰዎችን ጉዳይ በሶስት የተለያዩ መዝገቦች ቀርበውለት ተመልክቷል። የመድኃኒት ፈንድና አቅርቦት ኤጀንሲን ሲመሩ የነበሩት አቶ ኃይለሥላሴ ቢሆንና ለሌሎች ተጠርጣሪዎች የቆሙት ጠበቆች መርማሪ ፖሊስ በደንበኞቻቸው ላይ የጠየቀውን ተጨማሪ የ14 ቀን የምርመራ ጊዜ ተቃውመዋል። በጠበቆቹ ክርክር መርማሪ ፖሊስ ተጠርጣሪዎቹን ለ14 ቀን አስሮ ለማቆየት ያቀረባቸው ምክንያቶች በቂም ተገቢም አይደሉም። ፖሊስ በጠየቀው ተጨማሪ የምርመራ ጊዜ ሊያከናውናቸው ከዘረዘራቸው ስራዎች መካከል የኦዲት ሪፖርት ማግኘት፣ የፎረንሲክ ምርመራ ማካሄድና የታሳሪዎችን ቢሮ መበርበርና የመሳሰሉት ናቸው። በጠበቆቹ ክርክር መሰረት የኦዲት ሪፖርት ተበታትኖ የሚቀመጥ ሳይሆን ከመንግስት መስሪያ ቤት የሚገኝ ሰነድ ነው። የፎረንሲክ ምርመራም በባለሙያ የሚከናወን ስለሆነ ተጠርጣሪዎቹን አስሮ ለማቆየት ምክንያት ሆኖ ለመቅረብ አይችልም ብለዋል። የቢሮ ብርበራ ለተባለውም ተጠርጣሪዎቹ ለዓመታት ከስራ ተሰናብተው የቆዩ በመሆናቸው ቢሮ የላቸውም ሲሉ ተከራክረዋል። ጠበቆቹ አክለውም ይህን ጉዳይ በተመለከተ መንግስት ከ3 ወራት ላላነሰ ጊዜ ሲመረምረው የቆየ እንደሆነ ጠቅላይ አቃቢ ሕጉ በይፋ መግለጻቸውን አስታውሰው ከዚህ በኋላ ክስ መመስረት እንጂ ለምክንያትነት በማያበቁ ጉዳዮች ተጠርጣሪዎቹ ለእስር መዳረግ የለባቸውም ሲሉ ተከራክረዋል። ስለሆነም ደንበኞቻቸው በዋስ እንዲፈቱና ጉዳያቸውን በውጭ ሆነው እንዲከታተሉ አመልክተዋል። በሌሎች መዝገቦች ለቀረቡ ተጠርጣሪዎች የቆሙ ጠበቆችም ተመሳሳይ ክርክር ለፍርድ ቤቱ አቅርበዋል። ፖሊስ በበኩሉ መንግስት ጉዳዩን ለ3 ወር ያህል ሲያጣራው እንደቆየና ማስረጃዎችም እንደተሰበሰቡ እውነት መሆኑን አልካደም። ይሁንና ይህ የምርመራና የማስረጃ አሰባሰብ ስራ ተጠርጣሪዎቹ በቁጥጥር ስር ሳይውሉ ከሚከናወንበት ደረጃ አልፈዋል ሲል ተከራክሯል። በፖሊስ ክርክር መሰረት ተጠርጣሪዎቹ ከፍተኛ አቅም ያላቸውና ምስክሮችን ሊያባብሉ ወይንም ሊያስፈራሩ የሚችሉ ናቸው። ስለሆነም ተጠርጣሪዎቹ በቁጥጥር ስር መሆናቸውና ለዚህም የቀረቡት ምክንያቶች በቂ ናቸው ብሏል። የዋስትና ጉዳይን በተመለከተም የተጠረጠሩበት ወንጀል ከአስር ዓመታት በላይ ሊያስቀጣ የሚችል ስለሆነ ሊፈቀድ አይገባም ሲል የተጠርጣሪ ጠበቆችን ክርክር ውድቅ አድርጎ ተጨማሪ የ14 ቀን የምርመራ ጊዜ ፍርድ ቤቱ እንዲሰጠው ፖሊስ አመልክቷል። ፍርድ ቤቱ በሦስቱም መዝገቦች ላይ ተገቢ ብይን ለመስጠት ለነገ ከቀጠሮ በኋላ ቀጠሮ ቆርጧል። የውሃ ሥራዎች ኮንስትራክሽን ኮርፖሬሽን ዋና ሥራ አስፈጻሚ በነበሩት አቶ አትክልት ተካና ሌሎች መዝገብ ላይ ትናንት በተካሄደ ክርክር ላይም ይኸው ፍርድ ቤት በአብላጫ ድምፅ ብይን ሰጥቷል። በትናንትናው ክርክር ተጠርጣሪዎቹ በጊዜ ቀጠሮ ክርክር ላይ ማለትም ክስ ሳይመሰረትባቸው ጉዳያቸው በመርማሪ ፖሊስ እጅ ያለ አቃቢ ሕግ በችሎት ሊቀርብና ሊከራከር አይገባም የሚል ክርክር በተጠርጣሪ ጠበቆች ቀርቦ ነበረ። አቃቢ ሕግም በበኩሉ በሕግ የተፈቀደ ነው ሲል ተከራክረዋል። ፍርድ ቤቱ የሁለቱም ወገን ክርክር ካዳመጠና ከመረመረ በኋላ የጠበቆቹን ሙግት ውድቅ በማድረግ አቃቢ ሕግ በችሎት ቀርቦ ሊከራከር ይችላል ሲል በአብላጫ ድምፅ ወስኗል። አንድ ዳኛ ልዩነታቸውን አስመዝግበው በውሳኔያቸው ተለይተዋል። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።
አመሰግናለሁ መለስካቸው ለዘገባው። ወደ ተከታዩ የመጽሔት ርዕስ እናልፋለን። የአዲስ አበባ ባላደራ ምክር ቤት ብሎ ራሱን የሚጠራው ማህበር ወይም ባልደራስ በአዲስ አበባ ከተማ አስተዳደር ተጽዕኖ እየተደረገብኝ ነው ይላል። ማህበሩ ባለፈው ቅዳሜ ከቦሌና ከአቃቂ ክፍለ ከተሞች ነዋሪዎች ጋር ሊያደርገው የነበረውን ስብሰባ በጸጥታ ስጋት ምክንያት መሰረዙን አስታውቋል። ግርማቸው ከበደ ዝርዝሩን ይዟል።
የአዲስ አበባ ባላደራ ምክር ቤት ወይም ባልደራስ ትላንት ባወጣው የጽሑፍ መግለጫ ከህዝብ የተሰጠውን ተልእኮ ለማስፈጸም ላለፉት 35 ቀናት 3 ህዝባዊ ስብሰባዎችና አንድ ጋዜጣዊ መግለጫ ለመስጠት ሞክሮ ሁሉም በአዲስ አበባ መስተዳደር ተጽዕኖ ተደርጎባቸው ሁለቱን ለመሰረዝ መገደዱን፣ አንዱ ጋዜጣዊ መግለጫም ቢሆን ክልከላ እንደተደረገበት አስታውቋል። ጋዜጣዊ መግለጫው የተከለከለው የምክር ቤቱን ሰብሳቢ ጋዜጠኛና የሰብአዊ መብት ተሟጋቹን እስክንድር ነጋን ደህንነት ለመጠበቅ መሆኑን የጠቅላይ ሚኒስትር ጽህፈት ቤት ቃል አቀባይ አቶ ንጉሱ ጥላሁን ለሀገር ውስጥ መገናኛ ብዙሃን መግለጻቸው ይታወሳል። ሆኖም የምክር ቤቱ ሰብሳቢ ጋዜጣዊ መግለጫው የተከለከለበት ምክንያት እንደማያሳምነው ከሁለት ሳምንት በፊት አስታውቆ ነበር። ይህ ሁሉ ህገ መንግስታዊ ህገወጥነት አግባብ እንዳልሆነ የምክር ቤቱ ሰብሳቢና የአዲስ አበባ ከተማ ምክትል ከንቲባ ታከለ ኡማ በተገናኙበት ጊዜ ተማምነው በቀጣይነትም መስተዳደሩ ከህገወጥ ተግባራት ተቆጥቦ ህዝባዊ ስብሰባዎችን ያለምንም ተጽዕኖ እንዲደረጉ ስምምነት ላይ ደርሰው ነበር ብሏል የምክር ቤቱ የጽሑፍ መግለጫ። እንደ ምክር ቤቱ ከሆነ ይህ ስምምነት ባለፈው መጋቢት 30/2011 ዓ.ም ተደርሶ በማግስቱ ለመስተዳደሩ በገባ ደብዳቤ ባለፈው ቅዳሜ ሚያዝያ 5/2011 ዓ.ም መገናኛ በሚገኘው ኮከብ አዳራሽ የቦሌና አቃቂ ክፍለ ከተማ ነዋሪዎች ጋር ህዝባዊ ስብሰባ ለማድረግ እቅድ መያዙን፣ ለዚህም የፖሊስ ጥበቃ እንዲደረግለት መጠየቁን በመግለጫው አስታውሷል። ሆኖም እስካለፈው አርብ ድረስ የመስተዳደሩ ምላሽ በመጥፋቱ ለምክትል ከንቲባው በአጭር የጽሑፍ መልእክት እንዲያውቁት አድርጌያለሁ ነው ያለው የባላደራ ምክር ቤቱ በጽሑፍ መግለጫው። በመጨረሻም አርብ ዕለት በተሰጠ የቃል ምላሽ በህጉ መሰረት ስብሰባ ለማድረግ እንደማይከለከሉ፣ የፖሊስ ጥበቃ ለማድረግ ግን መስተዳደሩ ፈቃደኛ ለመሆኑን ምላሽ እንዳገኘም ምክር ቤቱ አስታውቋል። ምክር ቤቱ በጋዜጣዊ መግለጫው እንዳለው ከሆነ ስብሰባውን በራሱ ኃይል እያስጠበቀ ለማከናወን ወስኖ በቦታው ላይ የተገኘ ቢሆንም ስብሰባው ከመጀመሩ በፊት በመኪና ተጭነው የመጡ ኦሮምኛ ተናጋሪ ናቸው ያላቸው ወጣቶች በቡድን በቡድን ተደራጅተው በአካባቢው ከመሰማራታቸውም በላይ ወደ ስብሰባው አዳራሽ በመምጣት ሁከት ለመቀስቀስ ሞክረዋል ብሏል። ይህንን ለፖሊስ ብናሳውቅም በመጨረሻ ላይ ጥበቃ ይደረግላችሁም የሚል እጅግ አሳፋሪና ኃላፊነት የጎደለው ምላሽ ተሰጥቶናል ያለው ምክር ቤቱ፣ በዚህ የጋጥ ወጦች ስልት ስብሰባ እንዳናደርግ በእጅ አዙር ጋሬጣ ተደቅኖብን ራሳችንን ለመከላከል በቂ ኃይል ቢኖረንም የህዝብን ደህንነትና የሀገርን ሰላም በማስቀደም ስብሰባውን ሰርዘናል ብሏል ምክር ቤቱ ባወጣው የጽሑፍ መግለጫ። እንዲህ አይነቱ ጋጥ ወጥ አካሄድ ለአዲስ አበባ ህዝብ ብቻ ሳይሆን በሀገር አቀፍ ደረጃ ለተጀመረው የዴሞክራሲ ሽግግር አደገኛ በመሆኑ አስቸኳይ የማስተካከያ እርምጃ እንዲወሰድ አጥብቀን እንጠይቃለን ነው ያለው ምክር ቤቱ በመግለጫው። ቪኦኤ በጉዳዩ ላይ ከትላንት ጀምሮ ከአዲስ አበባ ፖሊስ ኮሚሽን ምላሽ ለማግኘት ቢሞክርም ለጊዜው አልተሳካለትም። ምላሽ እንዳገኘን የምናቀርብ ይሆናል። እነ ጋዜጠኛ እስክንድር በሺዎች ከሚቆጠሩ የአዲስ አበባ ነዋሪዎች ጋር መጋቢት አንድ ቀን 2011 ዓመተ ምህረት ባደረጉት ውይይት መጪው ምርጫ ተካሂዶ በህዝብ የተመረጡ አስተዳደሮች እስኪሰየሙ ድረስ በአዲስ አበባና ኦሮሚያ መካከል ሊደረግ የታሰበው የአስተዳደር ወሰን ድርድር እንዲቆም መጠየቃቸው ይታወሳል። ለአሜሪካ ድምጽ ሬዲዮ ግርማቸው ከበደ አዲስ አበባ።
ወደ ቀጣይ ዘገባ እናልፋለን። ከትላንት በስቲያ እሁድ ቁርስ ላይ በጠጡት ሻይ የህመም ስሜት እንደተሰማቸውና አንዳንዶቹ እዚያው ተዝለፍልፈው መውደቃቸውን ጦላይ ማሰልጠኛ ማዕከል ያሉ የኦነግ የቀድሞ ታጣቂዎች ለአሜሪካ ድምፅ ተናግረዋል። ሙክታር ጀማል ዝርዝሩ ልኳል።
በጦላይ የማሰልጠኛ ማዕከል ስልጠና ላይ ያሉ የኦሮሞ ነጻነት ግንባር ሰራዊት አባላት ለአሜሪካን ድምጽ እንደገለጹት ባለፈው እሁድ ቁርስ ሰዓት ላይ በጠጡት ሻይ የህመም ስሜት እንደተሰማቸውና አንዳንዶቹም እዛው ተዝለፍልፈው መውደቃቸውን ገልጸዋል።
ጧት ቁርስ ላይ የምንመገበውና የምንጠቀመው ሻይ ውስጥ የተገኘው ነገር ምን እንደሆነ አናውቅም፣ ግን እሱን ሻይ የጠጣ ሁሉ በጣም ራሱን ስቶ ብዙ ሰዎች ወድቀዋል፣ ብዙ ሰዎች ደግሞ ሆስፒታል ገብተዋል ማለት ነው።
ከዛ በኋላ ምን ተፈጠረ?
የቀረውትን አናውቅም እንጂ እዚህ ወሊሶ ሆስፒታል የገቡ 164 የሚሆኑ ሰዎች ናቸው።
እዚህ ከመጣችሁ በኋላ ሕክምና እንዴት ነው? አሁን
ሕክምና በጥሩ ሁኔታ እየተሰጠ ነው። ተሻሻሉም አሉ። አሁንም ከአልጋ ያልተነሱ ያልተሻላቸው ልጆች አሉ። ዛሬም ደግሞ 4 ሰዎች መጥቷል። ከዛ ከጦላ
ችግሩ ያጋጠማቸው አባላት ወዲያውኑ ወሊሶ ወደሚገኘው ቅዱስ ሉቃስ ሆስፒታል ተወስደው ሕክምና ተደርጎላቸው አሁን በጥሩ ጤንነት ላይ እንደሚገኙ የሆስፒታሉ ሐኪም ዶክተር ደምሰው ግሳ ለአሜሪካን ድምጽ ገልጸዋል።
ብዙም ጉዳት ሳይደርስባቸው የመጡም አሉ። እዚህ ከደረሱ በኋላ ያን ወደ ህመም ስሜት የገቡ ታማሚዎችም ነበሩ እና በአጠቃላይ የሚመጣው ችግሩ ምግብ ጋር የምንወስዱ ነገሮች ካሉ የተበከለ ምግብ አለ ወይ ደግሞ ሳይታወቅም ሲታወቅም የተጨመረ ነገር ካለ ያንን ነገር ያሳያል እና የወሰዱት ይህንን ነው ብለን ወይ ደግሞ ይህን ይሆናል ብለን 100% ወይ ደግሞ አረጋግጠን መናገር የምንችለው ምርመራ ውጤት ከታየ በኋላ ነው። ያ ምርመራ ውጤት ደግሞ በኛ ሆስፒታል ደረጃ መታየት ስለማይችል ከተወሰኑ ሰዎች ናሙና ወስደን አስቀምጠናል። ያን ደግሞ ሆስፒታሉም ለማጣራት ፈቃደኛ ሆነዋል። የጤናቸው ሁኔታ በዚህ ሰዓት መጥፎ ደረጃ ላይ የደረሰ የለም። በብዛት 95% በላይ ወደ ጥሩ ሁኔታ ላይ ነው ያሉት። የሚሞት የለም።
በኦነግ የቀድሞ ተዋጊዎች ላይ ደረሰ ስለተባለው ችግር የጠየቅናቸው የድርጅቱ ስራ አስፈጻሚ አባል አቶ ሚካኤል ቦረን እርቅ ተካሂዶ ለሽማግሌዎችና አባገዳዎች አሳልፈው ከሰጡ በኋላ አሁን ከአባላቱ ጋር ምንም አይነት ግንኙነት እንደሌላቸው ገልጸው ነገር ግን በሻይ መመረዛቸውን የሰማነው እንደማንኛውም ሰው ነው ብለዋል። የቀድሞ ተዋጊዎቹን ወደ ስልጠና በማስገባት ሂደት የሽምግልና የቴክኒክ ኮሚቴ አባል የሆኑት አቶ በቀለ ገርባ ለማነጋገር ባደረግነው ቀጠሮ መሰረት መልሰን ብንደውልላቸውም ስልካቸው አይነሳም። ሰልጣኞቹን ያጋጠማቸው ችግሩ የመመረዝ መሆኑን እንደተረዱ የኦሮሚያ ብሔራዊ ክልላዊ መንግስት ኮሚኒኬሽን ኃላፊ አቶ አድማሱ ዳምጠው ለአሜሪካ ድምጽ ገልጸዋል።
የኦሮሚያ ክልላዊ መንግስት ይህ ችግር ከምን እንደተከሰተ ለማጣራት ኮሚቴ አቋቁሞ ከኦሮሚያ ፖሊስና እንዲሁም ከኦሮሚያ ጤና ቢሮ ጉዳዩን በቅርበት እየተከታተለው ነው የሚገኘው። በዚሁ መሰረት የምርመራ ውጤቱ ከተገኘ በኋላ ለሕዝቡ ይፋ የምናደርግ ይሆናል። ሆኖም ግን ከባድ አደጋ እንደደረሰ የሚነዛው ወሬ የተሳሳተ መሆኑን እና በቀጣይም እንደዚህ ያሉ ችግሮች እንዳይከሰቱ በቀጣይ የሚሰሩ ስራዎችን በጥንቃቄ እንደጀመርነው ሁሉ በጥንቃቄ እንዲጠበቅ ልዩ ትኩረት አድርጎ የክልሉ መንግስት በመስራት ላይ ይገኛል።
በተመሳሳይ ማዕከሎች የመመረዝ ችግር ሲያጋጥም ከቅርቡ ይህ ሁለተኛው ነው። በቅርብ ጊዜ በሰንቀሌ የፖሊስ ማሰልጠኛ ማዕከል ተመሳሳይ ችግር ማጋጠሙ ይታወቃል። ለአሜሪካን ድምፅ ሙክታር ጀማል ነኝ ከአዲስ አበባ።
አመሰግናለሁ ሙክታር ለዘገባው። ክቡራትና ክቡራን አድማጮች አሁን ከምሽቱ 3:30 ሌል ጥቂት ሰከንዶች ይቀራሉ። አዲስ አበባ ላይ ዝግጅቶቻችንን በ19ና በ25 ሜትር ባንድ ነው እየተከታተላችሁ ያላችሁት። ዌብሳይታችን amharic.voanews.com ነው። በፌስቡክ እና በትዊተር ቪኦኤ አምሃሪክ ላይ እንገኛለን። አሁን በቀጥታ እየተሰራጨ ነው አት ቪኦኤ አምሃሪክ ላይቭ ላይ ተከታተሉን። አፖቻችንን ከቪኦኤ ሆርን ኦፍ አፍሪካ ማግኘት ትችላላችሁ። ጉግል ፕሌይ እና አፕ ስቶር ላይ ይገኛሉ። የምሽቱ የአየር ስርጭት ፕሮዲውሰር ብርሃን ኃይሉ ነች። ቴክኒሻኑ ግሬግ በርንስ ነው። የዌብ እና ማህበራዊ መገናኛ ፕሮዲውሰራችን አበባየሁ ገበያው ነች። የምሽቱ ዝግጅት ዋና አዘጋጅ ትዝታ ብላቸው፣ አስተናጋጆቻችሁ ሰሎሞን አባተና
እኔም ሰለሞን ክፍሌ ነን።
አሁን ወደ ተከታዩ የሚቀጥለው ግማሽ ሰዓት ዘገባዎች ክፍለ ጊዜ እንሸጋገራለን።
በደቡብ ወሎ ዞን ከጸጥታ ጉዳዮች ጋር በተያያዘ በሕዝብ ላይ ጉዳት እንዳይደርስ ቅድመ ዝግጅት መደረጉን የዞኑ አስተዳደር የጸጥታ ጉዳዮች መምሪያ አስታውቋል። በተለይ ግጭት ሊቀሰቀስባቸው ይችላል ተብለው በታሰቡ 6 ወረዳዎች ላይ ቁጥጥሩ ተጠናክሯል። መስፍን አራጌ ተከታዩ ልኮልናል።
የዞኑ አስተዳደርና ጸጥታ ጉዳዮች መምሪያ ኃላፊ አቶ ቆያቸው አያሌው በቅርቡ በኦሮሞ ብሔረሰብ አስተዳደርና በሰሜን ሸዋ ዞኖች የሰው ሕይወት የቀጠፈውን ግጭት ያወግዛሉ።
በአጎራባሽ ዞኖች የነበረው ችግር በማፋሳሽ እውነት ለመነጋገር በሰው ልጅ አይምሮ የማይታሰብ ትክክል ያልሆኑ ተግባሮች ናቸው የነበረው።
ይህ ግጭት አድማሱን አስፍቶ ወደ ደቡብ ወሎ ዞን እንዳይሸጋገር የተጠናከረ የቅድመ መከላከል ስራ እየተሰራ መሆኑን ነው የሚያስረዱት።
መጀመሪያ ህብረተሰቡ የአካባቢውን ሰላም በማስጠበቅ ተባብሮ ምን መስራት እንዳለበት፣ በተለይ ወጣት ትልቅ ኃይል ነው ይሄ ኃይል። ይሄ ኃይል የአካባቢውን ሰላም ራሱ መጠበቅ አለበት። ለሰላም እንቅፋት የሆኑ ችግሮችን በራሱ እያረመ መሄድ መቻል አለበት እና ለዚህ ሰፊ የሆነ ግንዛቤ እንዲኖር የውይይት መድረኮች ያዘጋጀንበት ሁኔታ ነው ያለው።
እንደ ኃላፊው በዞኑ የጸጥታ ስጋትና የግጭት ምንጭ ሊሆኑ ይችላሉ ተብለው 6 ወረዳዎች ተለይተዋል። በእነዚህ አካባቢዎች ምን እየተሰራ ነው? ምንስ ሊሰራ ታስቧል?
አሁን ካለው ተጨባጭ ሁኔታ ከአጎራባች አካባቢ ጋር የሚደረጉ ውይይቶች አሉ። በሌላ መልኩ በአካባቢው ጸጉረ ልውጥ የሆኑ ሌላ አጀንዳ ይዘው የሚንቀሳቀሱ አካላትን በቅርበት እየተከታተለ እዚያ አካባቢ ያለ የጸጥታ ኃይል ስራው እንዲሰራ በግልጽ ተነጋግረናል። የታጠቁ ኃይል የሚንቀሳቀሱባቸው አካባቢዎች አሉ። እነዚያ ኃይል ወደ እኛ ቀጠና ገብተው አደጋ እንዳይደርሱ በዚያ አካባቢ ላይ ጠንካራ የሆነ ኃይል የማሰማራት ስራ እየተሰራ ያለበት ሁኔታ ነው።
ኦሮሞ ብሔረሰብ አስተዳደር ዳዋሃራ ሰሜን ሸዋ ዞን ላይ አጣዬና ማጀቴ አካባቢ ላይ የተከሰተው ችግር ሰራዊት ፈጥኖ መድረስ ቢችል ኖሮ፣ ከዚያም ባሻገር በቂ ሰራዊት ቢኖር ኖሮ ይህንን ችግር የሰፋ አይሆንም ነበር የሚል አስተያየት የሚሰጡ አሉና ምናልባት እንዲህ አይነት ችግር ቢቀሰቀስ ምን ያህል አስተማማኝ አቅም አላቸው?
አዎ፣ እኛ መጀመሪያ አስተማማኝ አቅም የምንለው የአካባቢውን ሕዝብ ነው። አሁን ካለው ተጨባጭ ሁኔታ በሰራ ነው ስራ ይሄ ኃይል በቀላሉ ሊበተን የማይችል የአካባቢውን ሰላም ሊያስጠብቅ የሚችል ኃይል እንደሆነ ነው ያለን ግንዛቤ። ከዚህ ጎን ለጎን ግን እንደ ደቡብ ወሎ በቂ የጸጥታ ኃይል ነው ያለው። ወረዳ ላይ በተለይ የራሱ ኮማንድ ፖስት ይኖረዋል። የጸጥታ ስራዎችን የሚሰራ ወጣቶችን የሚያስተባብር ችግር ካለ ደግሞ አስቸኳይ ስምሪት መስጠት የሚችል የጸጥታ ኃይልም እንዲሰማራ ነው እያደረግን ያለን።
ጥብቅ ዓላማ ያላቸው አካላት በተለይ ሃይማኖትን፣ ብሔርንና የፖለቲካ ልዩነትን መሰረት በማድረግ በህዝቡ መሀል አለመተማመን እንዲሰፍን፣ ግጭት እንዲከሰት እያደረጉ መሆናቸውን ይናገራሉ ኃላፊው።
ሙስሊምና ክርስቲያን ተቻችሎ በብዙ መልኩ የሚኖርበት ዞን ነው። የጥፋት ኃይሎች ይህን ተቻችሎ የሚኖር ህብረተሰብን ለመነጠል ሰፊ እንቅስቃሴ ያደርጋል። በእነዚህ አጀንዳዎች ላይ ተመስርተው የሚንቀሳቀሱ አካላትን የህግ የበላይነት ለማስከበር የጀመርናቸው ስራዎች አሉ። አንዳንድ ቦታ ላይ እንደውም በህግ ጭምር ምርመራ እየተደረገባቸው ያሉ አካላት አሉ።
በሰሜን ሸዋ ዞን አጣዬና ማጀቴ አካባቢዎች በደረሰው ግጭት የሰው ህይወት መጥፋቱን፣ አካል መጉደሉንና ንብረት መውደሙን አስመልክተን የዜና ሽፋን መስጠታችን ይታወቃል። በወቅቱ የአካባቢው ነዋሪዎች በስፋት ሲያነሷቸው ከነበሩት ቅሬታዎች ውስጥ አንዱ ህገወጥ የጦር መሳሪያ ዝውውር ሲካሄድ የሚመለከተው አካል በዝምታ ማለፉ ጉዳቱን እየከፋ አድርጎታል የሚል ነበር። ፖሊስ በተለይ ህገወጥ መሳሪያን በመቆጣጠር ረገድ ምን ያህል እየተንቀሳቀሰ ይሆን? በደቡብ ወሎ ዞን የኮምቦልቻ ከተማ አስተዳደር ፖሊስ መምሪያ ኃላፊ ኮማንደር እያለለት ዘቀየ፣
ያው ችግሩ ቀድሞ የተከሰተው ከሚሴ አካባቢ ስለነበረ፣ ከሚሴ ደግሞ ለእኛ ለኮምቦልቻ ቅርብ ስለነበረ ይህ ችግር ወደ ከተማችን እንዳይመጣ ከባቴ አካባቢም ያሉ አንዳንድ ምልክቶች ስለነበሩ በአካባቢው ያለው የአድማስተና ፖሊስ፣ መደበኛ ፖሊስ እና የጸረ ሽምቅ ፖሊስ እንዲሁም የአካባቢው ሚሊሻ በመቀናጀ ድርጅት አቀላይ የፍተሻ ስራ ያካባቢውን ማህበረሰብ ያካባቢውን ወጣቶች በማደራጀት ከህብረተሰቡ ጎን ቆሞ ይህ ችግር ወደ ከተማው እንዳይገባ ከፍተኛ ጥንቃቄ በማድረግና ይህንን ስራ ሌት ተቀን እየሰራን ነው ያለው።
በተለይ ጸረ ሰላም ኃይሉ የሃይማኖት ተቋማትን ኢላማ አድርጎ የመንቀሳቀስ ምልክቶች ስለተስተዋሉበት በእነዚህ ተቋማት ላይ ጥብቅ ጥበቃ እየተደረገ መሆኑን አስታውቋል።
በጸጥታ መዋቅሩ የሃይማኖት አባቶች በስፋት ይህንን ስራ እየሰሩ ነው ያሉት የሀገር ሽማግሌዎች፣ ወጣቶች ይህንኑ አሁን ተቀናይተን የምንሰራውን ስራ አጠናክሮ እንዲቀጥል ነው ለህብረተሰቡ የምመክረው። አሁን ላይ ያለው ያው ወደ አስተማማኝ የመምጣት ሁኔታዎች አሉ።
ኮምቦልቻ አስተዳደር ጸጥታ አካላት በቅርቡ 880 የክላሽንኮቭ ጥይት በህገ ወጥ መልኩ ከባቲ ወደ ከሚሴ ሲጓጓዝ በቁጥጥር ስር መዋላቸው ይታወቃል። ለአሜሪካ ድምጽ ሬዲዮ መስፍን አራጌ ነኝ ከደሴ።
ተከታዩ ዘገባ ከሰሜን ወደ ደቡብ ይወስደናል። የሐዋሳ ከተማ ዕጣ ፈንታ በአብሮነት ላይ የተመሰረተ ስለሆነ የፖለቲካ ጉዳዮች ለነዋሪዎች ስጋት ሊሆኑ አይገባም ሲሉ የደቡብ ብሔር ብሔረሰቦችና ሕዝቦች ክልል ርዕሰ መስተዳድር አቶ ሚሊዮን ማቴዎስ አሳስበዋል። የሐዋሳ አስተዳደር በወቅቱ የፖለቲካ እንቅስቃሴና የከተማ ፖለቲካ እንቅስቃሴና በገቢ አሰባሰብ ዙሪያ ከከተማይቱ ባለሀብቶች ጋር መክሯል። ከንቲባው አቶ ስኳሬ ሹዳ የሲዳማን ሕዝብ የክልል ጥያቄ የፍላጎት ልዩነት መፍጠሩን ገልጸው ይህንን ለግል ጥቅም ለመዋል የሚጥሩ አካላት አሉ ብለዋል። ሪፖርተራችን ዮናታን ዘብዴዎስ ተጨማሪ አለው።
የሐዋሳ ከተማ ባለሀብቶችን ያሳተፈው በሐዋሳ ከተማ ስላለው አጠቃላይ የፖለቲካ ሁኔታ በወቅታዊና ጸጥታ ጉዳዮች ላይ የጋራ ግንዛቤ መፍጠርና የከተማ ገቢ አሰባሰብ ያለበትን ደረጃ መገምገም ዓላማ ያደረገው ውይይት በሐዋሳ ከተማ ተደርጓል። በዚህ ውይይት ላይም የደቡብ ክልልና የሐዋሳ ከተማ አስተዳደር የስራ ኃላፊዎች፣ ባለሀብቶችና በንግድ ስራ ላይ የተሰማሩ ነጋዴዎች ተሳታፊ ሆነዋል። ክልሉ ርዕሰ መስተዳድር አቶ ሚሊዮን ማቴዎስ የከተማው ባለሀብቶችና ነጋዴዎች ስጋት ይሰማናል ስላሉት ለምን ስጋት ገባቸው አይባልም፣ እኛም ለህዝብ ደህንነት እንሰጋለን፣ ግን ተቀራርበን ከሰራን ፈተናዎችን ማለፍ ይቻላል ብሏል። የሐዋሳ ከተማ ዕጣ ፈንታ በአብሮነት ላይ የተመሰረተ ስለሆነም ወቅታዊ የፖለቲካ ጉዳዮች ለነዋሪዎች ስጋት መሆን የለበትም ነው ያሉትም። የተለየ ክልላ ያለው ህዝብ ስለሌለ ስንለማም ስንጠፋም በጋራ ስለሆነ ልዩነቶችን በውይይት መፍታት እንደሚገባ ነው የተናገሩት። ቡድን በመለየት ለአንዱ የተሻለ እድል ሰጥቶ የተቀረውን ወገን መከልከል ታሪካዊ ስህተት መስራት ነው ያሉት ርዕሰ መስተዳደሩ ሐዋሳን ለሁሉም የምትመች ከተማ ለማድረግ ተደጋግፎ መስራት ያስፈልጋልም ብሏል።
ከስጋት አንጻር የምነሳው ነው ችግሮቹ ትክክል ናቸው። አሁን ካየናቸው ነገሮች ወደኋላ የሚመለሱ ሳይሆን የተሻሉ ነገሮች እንዲመጡ ሀገራችን ነበርም የፖለቲካ ምህዳር አሁን ከምናቆም በላይ የተሻሻለ እንደሚሄድ ነው ተስፋ የምናደርገው ነው እንጂ ነገሮች እየጠበቡ እንደሚሄዱ አይደለም። ሐዋሳ ነዋሪዎች ከዚህ አንጻር የወደፊት እድል ፈንታችን አብሮ የተሳሰረ ነው ብለን ነው የምናስበው። ስለዚህ ለወንድም የማይመች ነገር የሚመጣ ከሆነ ታሪካዊ ስህተት ለመደለልም አይደለም መፈጸም አለበት ብያ በግል አላምን። ለሁላችን የሚመቸንን ሁኔታና ከተማ ግን በጋራ መገንባት አለብን።
አቶ ሚሊዮን በከተማ ውስጥ የሚስተዋለውን ህገ ወጥ አሰራር ለመከላከል ህጋዊና ዘመናዊ ንግድ ስርዓት ለመዘርጋት ከንግዱ ማህበረሰብ ጋር በጋራ መስራት እንደሚገ ገባም ተናግሯል። በውይይቱ የተሳተፉና ሐሳባቸውን ያንጸባረቁት አቶ ፍቅሬ ባፋ በሐዋሳ ብቻ ሳይሆን በአገሪቱ ሁሉም አካባቢዎች የፖለቲካ መረጋጋት አለመኖርን ተከትሎ የቡድንና የግል መብት ጥያቄዎች ስጋት ውስጥ እንደሚከቱ ተናግረው ከስዳማ ህዝብ የክልል ጥያቄ ጋር ተያይዞ የሚስተዋሉ ብዥታዎችን ማጥራትና ግልጸኝነት መፍጠር እንደሚገባም ተናግሯል። የስዳማ የክልልነት ጥያቄ ተከትሎ በሌሎች ብሔር ብሔረሰቦችና ህዝቦች ላይ የሚፈጠረው ስጋትና እርስ በርስ መጠራጠርም በመወያየትና የህዝብ ግንኙነት ስራ በመስራት ማስወገድ ይገባል ነው ያሉትም።
በፊት ከሚኖርበት ሁኔታ የአስተዳደር ለውጥ በሚኖሩበት ጊዜ ምንድን ነው የኔ ዕጣ ፈንታ? ምን ሊሆን ይችላል? ይሄ ነገር ለውጡ ወደፊት ክልል በሚሆንበት ጊዜ እኔን ሊያካትት ይችላል ወይ? እኔ ኢንቨስት ባደረግኩት ነገር ላይ ምን አይነት ተጽዕኖ ሊያመጣ ይችላል ከሚል አንጻር ብዙ መረበሾችና ሁካታዎች ይኖራል። አንድ ነገር ላስቀምጥ የምፈልገው ይሄ ከሲዳማ ብሔረሰብ ውጭ ያለው ሌላ ብሔረሰብ በሚመጣው መንግስት ላይ ኮንፊደንስ እንዲኖረው በስፋት ለይቶ ቁጭ ብሎ በመወያየት የማስረዳት የህዝብ ግንኙነት ስራዎች በይበልጥ አልተሰሩም። ስላልተሰሩ በሶሻል ሚዲያ የሚመጡ በተለያዩ ነገሮች የሚመጡ ነገሮች ትንሽ ውጅንበር እየፈጠሩ ያሉበት ሁኔታ አለና ስለዚህ ከዚህ ከሌላ ብሔረሰብ አባላት ጋር የጥያቄው አካል እንዲሆኑ አካታች የማድረግ ሁኔታዎች ላይ አሁን እንደተጀመረው ቢሰራ የተሻለ ነው የሚሆነው።
አቶ ደንቦ ባረጋሳም በከተማው ውስጥ የሚያጋልጡ ችግሮችን ለመፍታት የምንችለው ተቀራርቦ መወያየት ስንችልና ስንደጋገፍ ነው ብሏል። መንግስት ስርዓት አልበኝነትና ህገወጥነትን እንዲቆጣጠር ጠይቀው የከተማው ማህበረሰቡም የበኩሉን ድርሻ ሊወጣ ይገባል ነው ያሉትም። ከተወያዮች ለተነሱ ሀሳቦች ምላሽ የሰጡት የሐዋሳ ከተማ ከንቲባ አቶ ስኳረሽ ውዳ ወቅቱ አንድነትን በማጠናከር ተባብረን ሰርተን ድህነት በማስወገድ የኢኮኖሚ አቅም የምናሳድግበት ነው ብሏል። የሲዳማ ህዝብ የክልል ጥያቄ ፍላጎት ልዩነት መፍጠሩን ገልጸው ይህንን አጋጣሚ ለግል ጥቅም ለማዋል የሚጥሩ አካላት መኖራቸውን ተናግሯል። ሐዋሳ ከተማ የሁላችንም ከተማ ነች። ስለሆነም በከተማዋ በልማትና በሰላም ጉዳዮች የከተማ ነዋሪዎች እንደተለመደው እጅ ለእጅ ተያይዘው ሰላማዋና ጸጥታዋን ማስከበር አለባቸው ነው ያሉትም።
ክፉ የሚያስቡ ክፎችን እያጋለጠ በጋራ እየቀጣና እየመከረ ሰላሙን ማስጠበቅ አለበት። ስራውን መስራት አለበት የተባለው ተገቢ ስለሆነ በዚህ መልኩ መስራት አለበት። ከዚህ ተነስቶ የሚሰጋ ሰው መኖር የለበትም። እንዲሰጋ ጫና የሚያደርግ ሰው መኖር የለበትም። ሀገራችን የጋራ ናት፣ ከተማችን የጋራ ነው። ስለዚህ በጋራ በሆኑ ጉዳዮች ላይ አንድ በማድረጉ ጉዳዮች ላይ አንድ ላይ በመቆም በተለይም በልማትና በሰላም ጉዳይ ላይ በአንድ ጎን ነው መሰለፍ ያለው።
ማህበራዊ ሚዲያን በመጠቀም የጥላቻና የግጭት መንስኤ የሚሆኑ አስተሳሰቦች በሐዋሳ ከተማ በስፋት እንደሚንጸባረቁና መንግስት ህግ ተላልፎ በተገኙት ላይ ህጋዊ እርምጃ እንደሚወስድም ገልጿል። የሐዋሳ ከተማ ገቢዎች ባለስልጣን ቅርንጫፍ ጽህፈት ቤት ኃላፊ አቶ ፍቃዱ ፍስሐ በበኩላቸው የከተማው ገቢ መቀነሱን ተናግሯል። ባለፉት 8 ወራት መሰብሰብ ከሚገባው 1.2 ቢሊዮን ብር መሰብሰብ የተቻለው 837 ሚሊዮን ብር ብቻ እንደሆነም አስታውቀዋል። ለገቢው መቀነስ ምክንያት የሆነው ባለሀብቶችና ነጋዴዎች በነጻነት መስራት አለመቻላቸው ነው ብሏል። ለአሜሪካ ድምጽ ራዲዮ ዮናታን ዘብዲዮስ ሐዋሳም።
ዮናታን አመሰግናለሁ። ወደ ተከታዩ ዘገባ እናልፋለን። ንግድና ምጣኔ ሀብት።
ኢትዮጵያ ከቻይና የተበደረችውን ዕዳ መክፈል የማትችልበት አቅም ላይ ደርሳለችን? ከቻይና ብድር በመውሰድ ከአፍሪካ በሁለተኛ ደረጃ ላይ መሆኗ የሚነገርላት ኢትዮጵያ ከሰሞኑ የብድር አከፋፈልን የተመለከተ ውይይት ከቻይና ጋር መጀመሯ ተሰምቷል። የውይይቱ መጀመር ታገስ ብሎ የቆዩ ብድር ተኮር ሙግቶችን ቀስቅሷል። የድርድሩን ይዘት እንዲሁም ኢትዮጵያ ከወሰደችው ብድር ጋር የተያያዙ ጉዳዮችን ለመፍታት በማሰብ ሀብታሙ ስዩም ከኢትዮጵያ መንግሥት ተወካይ እንዲሁም የምጣኔ ሀብት ባለሙያዎች ጋር ቆይታ አድርጓል። እነሆ።
አፍሪቃ በግንባታ ዘመቻዎችና በግንባታ ዕቅዶች ባተላይ ሆናለች። ኢትዮጵያ፣ ኬንያና ናይጄሪያን የመሰሉ አገራት ግዛቶችን የሚያቆራርጡ የባቡር ሀዲዶችን ገንብተዋል። ግብጽ አዲስ የንግድ ከተማ፣ አንጎላ ኃይላ ምንጭ ግድብ፣ ኮንጎ ልዩ የኢኮኖሚ ቀጠናዎችን ለመገንባት ደፋ ቀና እያሉ ነው። እነዚህ ግንባታዎች የሚሆነውን ብድር የምታቀርበው ደግሞ ቻይና ናት።
ቻይና በአጠቃላይ ለአፍሪካ ሀገሮች ዋና አበዳሪ ሆኖ ተገኝቷል። በአጠቃላይ እነሱ ዴቨሎፕመንት ፈንድ ነው የሚሉት። ብዙ ሰዎች እንደ ግራንት ያዩታል፣ በነጻ የሚሰጥ አይደለም። ወደ 35 ቢሊዮን ዶላሩ እንደ በብድር መልክ የሚሰጠው።
የቀድሞው የኦክስፋም ኢንተርናሽናል የአፍሪቃ ቻይና ምክክር መርሃ ግብር ኃላፊ የሴንተር ኦፍ ኤክሰለንስ ዓለም አቀፍ አማካሪ ተቋም ኃላፊም ናቸው። ጌዲዮን ገሞራ ጃለታ የጆንስ ሆፕኪንስ ዩኒቨርሲቲ የቻይና አፍሪቃ ጥናት ተቋም አፍሪቃዊ ሀገራት ከቻይና የወሰዱትን ብድር በሚያሳየው መዝገብ ላይ ከአንጎላ በመቀጠል ኢትዮጵያ የሁለተኛ ደረጃ ላይ ትገኛለች። መጠኑ ደግሞ ከ13 ቢሊዮን ዶላር በላይ ይልቃል። እንዲህ ያለው ብድር ሀገርና ሕዝብን ለሚጠቅም ስራ እንደዋለ በቻይና የኢትዮጵያ አምባሳደር ተሾመ ቶጋ ያምናሉ።
የእኛ ብድር በዋናነት በአብዛኛው በመሰረተ ልማት ነው። ኢትዮጵያ ከፍተኛ የኢኮኖሚ እድገት እንድታመጣ በጣም ትልቅ ሚና የተጫወቱ ናቸው። ስለዚህ በብድሩ ውጤታማ እና ኢኮኖሚው እንዲያድግ ከማድረግ ኤክስፖርታችን እንዲጨምር ከማድረግ አኳያ የራሱ ሚና ነበረው።
ቻይና ለኢትዮጵያ የሰጠችውን ብድር በተመለከተ አንድ ወጥ መግባባት የለም። አምባሳደር ተሾመ በልማትና እድገት ደጀንነት የቆጠሩትን ብድር የኋላ የኋላ ጦስ የሚያመጣ ዕዳ መሆኑን የሚያምኑ ጥቂት አይደሉም። እስካሁን ሂደቱን ውጤታማነት ከሚጠራጠሩት መካከል አንዱ የአዲስ አበባ ዩኒቨርሲቲው የኢኮኖሚክስ ፕሮፌሰር አለማየሁ ገዳ ናቸው።
አቅማችን በላይ ብር አግኝተን ነበር። ግን አልተጠቀምንበትም። ለምን አልተጠቀምንበትም ምስለኝ ሁለት ሶስት ነገሮች ማንሳት ይችላል። መሰረታዊ ነገር አንደኛው ሌብነት ነው። የመጡት ፕሮጀክቶች በቅርቡ እንዳየነው በሜክሪክ በስኳር ፋብሪካ በምናምን ያም ይሰረቃሉ። ሁለተኛ የማስፈጸም አቅም ሳይኖረን እና ትክክለኛ የሆነ የፕሮጀክት ትንተና ሳናደርግ ነው እነዚህም ብሮችን ብለን የሚቀበል የነበረ።
ከሰሞኑ የኢትዮጵያና የቻይና መንግስት ብድርን በተመለከተ ምክክር ላይ ስለመሆናቸው የእስያ የዜና አውታሮች ማስነበባቸውን ተከትሎ ታገስ ብለው የነበሩ ሀሳቦችና ጥያቄዎች አንሰራርተዋል። ከሁሉ የቀደመው ጥያቄ የሁለቱ ሀገራት ሰሞነኛ ምክክር ዓላማ ምን ነበር የሚለው ነው።
በዋናነት አሁን ምክክር እየተደረገ ያለው ያው ከአዲስ አበባ ጅቡቲ ያለው የባቡር መንገድ የተወሰደ ብድር ነው። እሱ ብድር ኮመርሻል ብድር ስለነበረ ወደ ኮንሴሽናል ብድር ወደሚባለው እንዲቀየር የቀረበ ጥያቄ ነውና በዛ ጥያቄ ዙሪያ ላይ ውይይት እያደረጉ ነው ያሉት። በቅርቡ ክቡር ጠቅላይ ሚኒስትራችን ለበልትና ሮድ ኢኒሼቲቭ ሁለተኛ የመሪዎች ጉባኤ ከመምጣታቸው በፊት እንዲጠናቀቅ ጥረት እያደረግን ነው ያለ ነው።
ሀገራት በዚህ ጊዜ ወሰድኩትን ብድር መልሳለሁ ካሉ በኋላ በመሀል ድርድር ተጀመረ ሲባል የተበዳሪ ሀገርን ወቅታዊ የኢኮኖሚ አቅም መጠየቅ አይቀሬ ነው። ኢትዮጵያ የቻይናን ደጅ ጥናችሁ ቀድማ የገባችሁን ግዴታ ማክበር ተስኗት ይሁን ብለን ጠየቅናቸው አምባሳደር ተሾመ ቶጋን መልስ ወደ ኋላ እንሰማለን። ከዚያ በፊት ግን የኢትዮ ቻይናን ኢኮኖሚያዊ ትስስር በተመለከተ የተለያዩ ጥናታዊ ጽሑፎችን ያቀረቡትን ፕሮፌሰር አለማየሁ ገዳን ሐሳብ እናዳም።
የመክፈል አቅም አቅምጣታል። ለምን ብንል አሁን የብሔራዊ ባንኩ ባወጣው መግለጫ ራሱ የሁለት ወር ከግማሽ ከውጭ ማስገቢያ ብቻ ነው የዶላር የውጭ ምንዛሬ ያለን። አማካይ ስታይ የአፍሪካ ሀገር እንደው አነሰ ሲባል አራት አካባቢ አራት ወር ያህል መኖር አለበት። በዚህ ላይ ከፍለንለት አንችልም። የምንከፍለው ደግሞ በጣም ብዙ ነው። አይ ቲንክ ያምናው ፊገር ብትወስደው ወደ 1.2 ቢሊዮን የከፈልነው በአመት። የብድር ጫናው ከተጨመረ መጥፎ ይሆናል። ያለው አማራጭ ሄዶ ከእነሱ ጋር መደራደር እና ሁለት አይነት ነገር ማድረግ ነው። አንደኛ
በቅጡ ባልተመራ እዳ ሰበብ የብድር አጣብቂኝ ውስጥ ከገቡ ሀገራት መካከል በተንታኞች ዘንድ ስሟ ተደጋግሞ የሚነሳው ስሪላንካ ናት። ስሪላንካ ብድሯን በተባለበት ጊዜ መመለስ ስላልቻለች ወደቧን ቻይና እንድትጠቀምበት አሳልፋ ሰጥታለች። የአፍሪካ ሁለተኛ ተበዳሪ የሆነችው ኢትዮጵያ ተመሳሳይ እጣ እንዳይገጥማት የሚሰጉ ጥቂት አይደሉም። አምባሳደር ተሾመ ቶጋ ግን
ኢትዮጵያ ወደዛ አይነት ነገር ትገባለች የሚል ግምት የለኝም። ይህን የምልበት በዋናነት ያው ብድራችን እየከፈልን የመጣበት ሁኔታ ነው ያለው። ኢትዮጵያ ንብረት ለብድር ማስያዣ ትሰጣለች የሚል ግምት የለንም። ሀገራት ለልማት ስራቸው ለእቅዳቸው ማስፈጸሚያ በቂ ገንዘብ ስለሌለ ወደ ብድር ይሄዳሉ። ብድሩን ደግሞ ኢትዮጵያ ወስዳ ለመክፈል የሚያስችል በዓለም አቀፍ ደረጃ ላይ የሚቀመጡ ስታንዳርዶች አሉ። ስለዚህ ከዛ ስታንዳርድ አኳያ ወይም ትሬሽሆልድ የሚባል ነገር አለና ከጂዲፒ ጋር አያይዘን ስንመለከት ኢትዮጵያ መጥፎ ሁኔታ ላይ አይደለችም።
አምባሳደሩ ይህን ይበሉ እንጂ ኢትዮጵያ ላይ ያጠሉትን የብድር አጣብቂኝ ምልክቶች የሚያነሱ የመስኩ ልሂቃን መጠንቀቅ አይከፋምን ይመክራሉ። የሴንተር ኦፍ ኤክሰለንስ ዓለም አቀፍ አማካሪ ተቋም ኃላፊ የምጣኔ ሀብት ጉዳዮች ተመራማሪው ጌዲዮን ገሙራ ጀለታ ኢትዮጵያ ከብድር ምክክሩ ባለፈ የራሷን አቅም ማጎልበት ላይ ብታተኩር አትራፊ እንደሚያደርጋት ይመክራሉ።
ምንድነው ከውጭ የሚመጣው እርዳታ አስፈላጊ ሆኖ ሳለ ሀገሮች ደግሞ አቅማቸውን በገላት መቻል አለባቸው። ለምሳሌ ሮዋንዳን ኬዝ ማየት እንችላለን። ሳውት አፍሪካ የታክስ የመሰብሰብ አቅማቸው ከጊዜ ጊዜ እያደገ ነው። ብዙ በብድር ያደጋገር የለም ይላሉ ኢኮኖሚስቶቹ ሲናገር።
ፕሮፌሰር አለማየሁ ገዳ በሚጨምሩት የመፍትሄ ሀሳብ ጥንቅራችንን እንቋጭ።
ምን መደረግ አለበት ያልከው ከባድ ጥያቄ ነው። ግን እኔ ሰጀስ ማድረገው ምንድን ነው ዲፕሎማቶቹ የበለጠ ያቁታል። ግን ሶስት አንግል ይዞ መሄድ ነው። አንድ እነሱን መያዝ፣ የእነሱ ተገዳዳሪ የሆኑ ቻይኖችን መያዝ፣ በሁለቱ ጨረታ መሀል ያንተን ኢንተረስት እያስጠበቅ መሄድ፣ በመሀል ደግሞ የራስን በራስ አቅም የመስራቱ መገንባት። አጭር ጊዜ ያለ ስትራቴጂ ይሄ ነው የሚታየ።
ለአሜሪካ ድምፅ ራዲዮ ሀብታሙ ስዩም ዋሽንግተን ዲሲ።
ጤና ተከታዩ ቅንብር ነው።
ወባ በገዳይነታቸው ከሚታወቁ በሽታዎች አንዱ ነው። በዋናነት በቆላማ አካባቢዎች ተስፋፍቶ የሚገኘው ወባ ባለፉት ዓመታት የአልጋ አጎበር ስርጭት በመስፋፋቱ ኢትዮጵያ ውስጥ ስርጭቱ እየቀነሰ መምጣቱን የጤና ባለሙያዎች ይናገራሉ። ሌሎችም ጥረቶች ታክለውበት ያም ሆኖ ከኢትዮጵያ ህዝብ 68 ከመቶ የሚሆነው ለወባ ተጋላጭ በሆኑ አካባቢዎች የሚኖር ሲሆን በአውሮፓ የዘመን አቆጣጠር በ2017 ዓመተ ምህረትም 2 ሚሊዮን ተኩል ሰው በወባ መያዙ ተዘግቧል። ከአንድ ዓመት በፊት በነበረው ጊዜ ማለት ነው። የኢትዮጵያ መንግስት ወባን ለመቆጣጠር ብቻ ሳይሆን ከመላ ሀገሪቱ ሙሉ በሙሉ ለማጥፋት አቅዶ እየሰራ እንደሚገኝም ተናግሯል። ይህንን እቅድ ለማሳካት ደግሞ በሁሉም የሀገሪቱ አካባቢዎች ያሉ ወባ አምጪ ተውሳኮችና የወባ ትንኝ አይነቶች ጥናቶች በየደረጃው ይካሄዳሉ። በየመስኩ እየተደረጉ ናቸው የሚባሉ ጥረቶችን ሊያግዝ እንደሚችል የተነገረ ግኝት ላይ እየሰራ ያለ ወጣት ተመራማሪን የድሬዳዋው ሪፖርተራችን አዲስ ቸኮል በቅርቡ አነጋግሯል። ተመራማሪው ኢትዮጵያ ውስጥ ቀድሞ የማትታወቅ የቢምቢ ዝርያ አግኝቷል። ወደ አዲስ ቸኮልና ወደ ተመራማሪው ንግግር ልምራችሁ።
አቶ ሰለሞን ያሬድ ይባላሉ። በጂጂጋ ዩኒቨርሲቲ የሥነ ሕይወት መምህርና ተመራማሪ ናቸው። በቅርቡ ከአዲስ አበባ ዩኒቨርሲቲ የዶክተር ዲግሪያቸውን ይዛሉ። በወባ አማጭ ትንኝ ላይ ባደረጉት ምርምር አዲስ ውጤት አስመዝግበዋል። በመካከለኛው ምስራቅ፣ በደቡብ ምስራቅ እስያና በቻይና ብቻ የምትገኝ ወባ አስተላላፊ ትንኝ በኢትዮጵያ መኖሯን አረጋግጠዋል። ጥናቱ በዘርፉ ዓለም አቀፍ ዕውቅና ባለው ጆርናል ወይም የጥናት ውጤት ላይ ታትሟል። በርከት ያሉ ዓለም አቀፍ ሚዲያዎችም ዘግበውታል። ለመሆኑ ጥናቱ ምንድን ነው? እንዴት ተሳካይዳችሁ ስል አቶ ሰለሞንን ጠይቄ ነበር።
ጥናቱን ያካሄድነው በፈረንጆቹ ህዳር 2016 እስከ 2017 ህዳር መካከል ባለው ጊዜ ቀብሪ ዳህር ከተማ በሶማሌ ክልል የምትገኝ ትንሽ ከተማ ውስጥ ነው እና እዛ መጀመሪያ አሰሳ ስናካሄድ በሶማሌ ክልል ያሉ የወባ ትንኞች ምን ይመስላል የሚለው ነበረ መነሻ ሀሳባችን። ያው አካባቢው እንደምታውቀው ድራይላንድ ኤሪያ ነው።
በረሃማ
ውሃ በተለምዶ ትንኝ የሚራባው ባቆረ ውሃ ከዝናብ በኋላ ተለያየ ነው። ግን አካባቢው በጣም ድራይላንድ ስለሆነ የወባን ትንኝ ከዚህ በፊትም ጥናትም አልተካሄደበትም ቦታው እና ሄደን ይህን ለማጥናት በምናደርግ ሰዓት አካባቢው ላይ ድራይላንድ ከመሆኑ አንጻር የግድ መራቢያቸውን ማግኘት ስላለብን በየቤቱ በተለምዶ እነሱ ቢርካ የሚሉት በሶማሌኛ ቋንቋ
ውሃ ማጠራቀሚያ ገንዳ ማለት ነው።
ውሃ ማጠራቀሚያ በሲሚንቶ የሚሰራ በየቤታቸው አለን እና እዛ ስንፈልግ የወባ እጩ ላርቤና ፖፔ ለማግኘት ቻለ ማለት ነው። እዚያው ፊልድ ያለንበት ቦታ ላይ አነስተኛ ላብራቶሪ አዘጋጅተን እነዛን ላርቤና ፖፔውን ወደ አዳልት ወደ ትን እንዲቀየሩ ያራባናቸው ደግሞ በኋላ ላይ የሞርፎሎጂካል አይደንቲፊኬሽን በዛ ላይ በተደጋጋሚ ምክንያቱም አዲስ ስለሆነ ለእኛ ከዚህ በፊት የምናውቃቸው የትንኝ አይነቶች ትንሽ ተመሳሳይነትም ቢኖረው የሚለያይ ነገር አለው ትንኛ በምታያት ሰዓት ማለት ነው። እና ያንን በተደጋጋሚ ጊዜ በስታንዳርድ የሆነ ሞርፎሎጂካል አይደንቲፊኬሽን ካለ በዛ መሰረት ትንኛዋን ለማወቅ ችለናል። ይህንን ትንኝ ደግሞ የግድ መረጋገጥ አለበት። ሞለኩላር መሰራት አለበት። ይህም ደግሞ ከእኛ ጋር ከጥናቱ ጋር ምስሐሳውን ስንጀምረው በሶማሌ ክልል ያሉ የወባ ትንኝ የሚለው ላይ ከዩኒቨርሲቲ ኦፍ ኖርት ካሮላይና ጋር የጥናት አብሮ ኮላቦሬሽን ስምምነት ነበረን አስቀድሞ ማለት ነው። አሁን ያን ጥናት ስንደምናሳያት ትንኞችን ሰብስቤ ወደ ዩኒቨርሲቲ ኦፍ ኖርት ካሮላይና ዶክተር ታማር ኮላቦሬተር አለት እና ዶክተር ጃኒስ የሚባል ደግሞ ዋናው ፕሮፌሰሩ ስራውን ይበልጥ ከኛ ጋር የሚሰራው እሱን ሳምፕሉን ልከን እዛ ሳምፕሉ ደግሞ ሞለኩላርሊ የበለጠ አድቫንስድ ላቦራቶሪ አኖፊል ሲክሰፈንሲ እንደሆነች አረጋግጠልን ማለት ነው።
ከዚህ በፊት ኢትዮጵያ ውስጥ መኖሯ ማትታወቅ የትንኝ አይነት ነች ማለት ነው?
አዎ፣ አኖፊል ሲክሰፈንሲ በመካከለኛው ምስራቅ፣ በኢንዲያ፣ ፓኪስታን፣
ደቡብ ምስራቅ እስያ
በአጠቃላይ እነዚያ ደቡብ ምስራቅ እስያ ላይ ወባ በማስተላለፍ ትታወቃለች። እኛ ሀገር ግን ወደ 44 ትንኞች ይታወቃሉ። ከእነዚህ ዝርያዎች ከአኖፍላይን ከሚባሉ የትንኝ ዝርያዎች ከእነሱ ውስጥ አራት ናቸው የወባን በሽታ በማስተላለፍ የሚታወቁት። በይበልጥ ግን በዋናነት አኖፊልስ አረቢያንሲስ ትንኝ ናት በሽታውን የምታስተላልፈው። አሁን እቺ አኖፊልስ ደፌንሲ በዚህ በሶማሌ ክልል አሁን ቀብሪ ዳህር ላይ እንደ አዲስ ነው ያገኘ ነው። ተጨማሪ በሽታ የግድ ጥናት መከና ካለበት በሽታ ታስተላልፋለች ወይ አታስተላልፍ የሚለው ግን ባለው ጥናቶች በመካከለኛው ደቡብ ምስራቅ ኤዥያ ላይ ባሉት ጥናቶች ግን በሽታ እንደምታስተላልፍ የተረጋገጠ ነው።
ስለ ጥናቱ ፋይዳም አቶ ሰለሞን ይናገራሉ።
ኢትዮጵያ ያው የናሽናል ማላሪያ ኮንትሮል ኤንድ ኤሊሚኔሽን
ሀገር አቀፍ የወባ ቁጥጥር
ወጥቷል ዶክመንት አለ። ያንን ግብ ማላሪያን በተለይ በዚህ በማላሪያ ኤሊሚኔሽን ተብሎ
የወባ ማጥፋት ዘመቻ ነው።
የማጥፋት ዘመቻ በአነስተኛ ኬዝ ያለባቸው አካባቢዎች ሎ ትራንስሚሽን ኤሪያ ያለባቸው ቦታዎችን አይደንቲፋይ ተደርጎ ስራ እየተሰራ ነው። አሁን ማለት ነው ግን ሶማሌ ክልል ያ አልተጀመረም አሁን እና እቺ አኖፊስ ፔሴንሲ በሽታ በሌላ ሀገር ላይ ወባ ስለምታስተላለፍ ለዚህ ለወባ ኮንትሮል ኤንድ ኤሊሚኔሽን ትልቅ ግብአት ነው።
በመካከለኛው ምስራቅ በደቡብ ምስራቅ እስያና በቻይና ብቻ እንደምትገኝ የምትታወቀው የአኖፊስ ፔሴንሲ ነኝ በኢትዮጵያ የመገናኘት ዜና የብዙዎችን ትኩረት የሳበ ነበር።
አንደኛ ጥናቱ ያው ኖቨል ነው፣ ኦሪጂናል ጥናት ነው። ሌላው ደግሞ ጆርናል የታተመበት በዓለም አቀፍ የሚታወቅ አርካ ትሮፒካል ጆርናል ኤልሲቪየር ነው። ፓብሊሸሩ ኤልሲቪየር ነው። ጆርናል ደግሞ አርካ ትሮፒካ ይባላል። ጥሩ ኢምፓክት ፋክተር ያለው ነው። ደግሞም በእነዚህ ትሮፒካል ዲዚዞች ላይ ያተኮረ ለሚወጡ ጥናቶች ላይ የሚያሳትም እና ለንባብ የሚያቀርብ የአሜሪካ ጆርናል ነው እና ዜና የሆነበት ምክንያት አንደኛ ኖቨል እና ኦሪጂናል በመሆኑ የእኛ ኮላቦሬተር ደግሞ በዩኒቨርሲቲያቸው ሚዲያ ላይ አሁን ከረንትሊ በባየር ዩኒቨርሲቲ ዶክተር ታማ ካርተር እዛ እየሰራ ይገኛል እና እሷ እዛ ኢንተርቪው አድርጋ እነሱ ተለቀቁት በኋላ ነው በተለያዩ የዓለም የሳይንስ ሚዲያዎች ተባብለው ሊዘግቡ የቻሉት።
አቶ ሰለሞን እስካሁን ጥናታቸውን እያጠኑ ያሉት በጅጅጋ ዩኒቨርሲቲ ከሚገኙ የሙያ ባልደረቦቻቸው እና ከአሜሪካው ሰሜን ካሮሊና ዩኒቨርሲቲ ተመራማሪዎች ጋር ነው። የኢትዮጵያ መንግስት ጤና ጥበቃ ሚኒስቴር ጥናቱን ያውቀዋል ወይ ብለናቸው ነበር።
ጤና ጥበቃ እስካሁን ምንም ኮሚኒኬሽን የለኝም አሁን እስከማውቀው ድረስ ማለት ነው። ግን በፕሬዚደንት ማላሪያ ኢኒሽቲቭ ፈንድ የሚሰጥ ቬክተር ሊንክ ከአፍሪካ አሶሲሽን አዲስ አበባ ሚዲያ አለ። አብዛኞቹ እነሱ በወባ ጥናት ላይ ነው በትንኛ ላይ ነው ስራ የሚሰሩት። ከእነሱ ጋር በመሆን አዋጅ 7 አንስተው እስከ ጎዴ በዚህ 10 ቦታዎችን መርጠን ድጋሚ ሰርቭ ያካሄደን ነበረ። እነሱ እየደገፉን ነው። አሁንም ደግሞ ሰፊ ፕሮግራም ይዘው ጤና ጥበቃንም ያማከለ አሁን በቅርቡ ስልጠና አዳማ ላይ የወባ ማሰልጠኛ ያለበት ማዕከል አለ። ስልጠና ፕሮግራም ይዘዋል እና እነሱ እየተንቀሳቀሱ ነው። ግን በጤና ጥበቃ በኩል
ለአሜሪካ ድምፅ ለተጠናቀረው ዘገባ አዲስ ቸኮል ነኝ ድሬዳዋ።
አመሰግናለሁ አዲስ ለዘገባው። ክቡራትና ክቡራን አድማጮች ዝግጅታችን ወደ መጠናቀቁ ነው። ጥቂት ደቂቃዎች ይቀራሉ። አጠር ያሉ መረጃዎችን እናካፍላችሁ ከመሰናበታችን በፊት። የኢትዮጵያ ብሔራዊ ባንክ ትናንትና ባወጣው መረጃ የምንዛሪ መረጃ መሰረት አንድ የዩናይትድ ስቴትስ ዶላር የባንክ መግዣ ዋጋ 28 ብር ከ56 ሳንቲም ነው። የመሸጫ ዋጋ ደግሞ 29 ብር ከ13 ሳንቲም ነው። ዛሬ የተለወጠ ነገር የለም። ስለዚህ ምንዛሪው ተመንየው ነው። ሌሎች 13 ዝርዝሮችን የያዘ ሰንጠረዥ በዌብሳይቱ ላይ ይገኛል። የኢትዮጵያ ሜቴዎሮሎጂ ኤጀንሲ ዛሬ ባወጣው ትንበያ አዲስ አበባ ነገ ከፊል ዝናባማ ትሆናለች። ከፍተኛ ሙቀቷ 24 ዝቅተኛው 14 ዲግሪ ሴልሺየስ ይሆናል። በኢትዮሜት.gov.et ዌብሳይቱ ላይ ከ33 የተለያዩ ጣቢያዎች የወጡ መረጃዎችን ታገኛላችሁ። በአመዛኙ እንደማየው አብዛኛው የሀገሪቱ ክፍል እርጥበት ያለው ይሆናል። ካፊያም ያላቸው ይሆናሉ ብዙዎቹ አካባቢዎች። ለቱን በታሪክ ውስጥ እንመልከት። የሆሊውዱ ኮከብ ድንቁ ኮሜዲያን ቻርሊ ስፔንሰር ቻፕሊን የተወለደው ዛሬ ነው። በሕይወት ቢኖር ዛሬ ልክ 130 ዓመቱን ይደፍን ነበር። ለንደን ላይ ነው ቻፕሊን የተወለደው። በ1968 ዓመተ ምህረት በኢትዮጵያ አቆጣጠር የሰርነት ማዕረግ ከተሰጠው በኋላም ሰር ቻርልስ ቻፕሊን ተብሎ ይጠራል። ቻፕሊን ከዩናይትድ ስቴትስ ርቆ ለ20 ዓመታት ከቆየ በኋላ በ1964 ዓመተ ምህረት ለምዕተ ዓመቱ የተንቀሳቃሽ ምስሎች ወይም ሲኒማ ሊሰላና ሊተመን የማይችል አስተዋጽኦ የተጎናጸፈውን የአካዳሚ ሽልማት ሊቀበል አሜሪካ ገባ። ከዚያ በኋላ ቻርልስ ቻፕሊን 8 ልጆቹን ይዞ ከቤተሰቡ ጋር ስዊትዘርላንድ ሰፈረና በ86 ዓመት ዕድሜ ውስጥ ካረፈ ድረስ እዚያው ኖረ። ነገ ከኢትዮጵያ ባርነት የተሰረዘበት ቀን ነው። ዝርዝሩን ነገ ይዘን እንመለሳለን። አሁን ፕሮዲውሰሯ አስቴር አወቀን ፍቅር እያለች ትሰናበትልን እያለችን ነው። ስናስተናግዳችሁ የቆየነው ሰለሞን አባተና
ሰለሞን ክፍሌ ነን።
በዚሁ እንሰናበታለን። የትግርኛ ዝግጅት ይቀጥላል። ከኛ በኋላ አብራችሁን ቆዩ። ክቡራትና ክቡራን፣ በእኛ በኩል ጤና ይስጥልን። ከአስቴር ጋር ቆዩ። I'm not afraid.